የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotis.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያልን የከበረ ሰላምታችንን በማስቀደም የዛሬ የሚያዝያ 26 2006 ዓመተ ምህረት ወይንም እንደ አውሮፓ አቆጣጠር ሚያዝያ 2014 የኢትዮጵያ አንድነት ሬዲዮ ስርጭት ሁለት ፕሮግራሞችን አካተን ቀርበናል። በቅድሚያ በ15 ቀኑ የሚቀርበው ከታሪክ ማህደር ፕሮግራማችን ካስደመጥን በኋላ ቀሪው ደግሞ የቃለ መጠይቅ ጊዜ ይሆናል። እንግዲህ አድማጮቻችን የለቱን ፕሮግራማችን እስከመጨረሻው እንድትከታተሉ የተለመደውን ያክብሮት ግብዣችንን ያስቀደም የለቱን ዝግጅት ይዘን የቀረብነው ተኮላ ወርቁ፣ ንጉሱ ታምራት እንዲሁም እኔ ወርቁ ሞላ መሆናችንን እየገለጽን ፕሮግራሙን አሁን ጀምረናል።
ታሪክ ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በማክበር እናቀርባለን። በዚህም ምሽት የዚህ ዝግጅት ክፍለ ጊዜያችን ምኒልክን ብትወቅሱ ማንነታችሁን ትረሱ በሚል አርስት በዶክተር ኃይለ ማርያም ላሬቦ የቀረበ ታሪካዊ ጽሑፍ ክፍል 3ን ይዘንላችሁ ቀርበናል። ምኒልክን በትወቅሱ ማንነታችሁን ትረሱ። ኃይለ ማርያም ላሬቦ ዶክተር የካቲት 2006 ዓመተ ምህረት ተጻፈ። አጼ ምኒልክ ደግ ሰው ብቻ ሳይሆኑ ቀልደኛም ነበሩ። በልጅነቴ ተነበብኩት የማይረሳኝ አንድ አፈ ታሪክ አለ ይላሉ ኃይለ ላሬቦ። በአንድ የረሃብ ዘመን ለማኝ ወደ ቤተ መንግስት እየመጣ አጋፋሪዎቹ ችላ እያሉ ምንም ሳይሰጧቸው መመለሳቸውን ምኒልክ ይሰማሉ። በዚህ ምክንያት አጼ ምኒልክ በግቢያቸው አንድ ደወል አሰቀሉ። ደወሉም በተደወለ ቁጥር አስፈላጊውን የሚሰጥ ሰራተኛ ተቀጠረና ሁሉም ሰው ተደሰተ። ተለታታ አንድ ቀን አንድ ለማኝ ደውሎ ምን እንደጎደለው ቢጠየቅ እኔ እንኳን ለማኝ አይደለሁም የጃንሆይ ዘመድ ነኝና ላገኛቸው ፈልጌ ነው የመጣሁት ብሎ ይላል። አጼ ምኒልክም ነገሩን እንደሰሙ አስገቡት አሉ። እያጫወቱትም ዝምድናው አልታይ ቢላቸው ዝምድናችን በማን ነው ብለው ጠየቁት። ጃንሆይ በአያቶቻችን በአዳምና በሔዋናዋ አላቸው። ደግ ብለው አንድ ብር ሰጥተው ሲሸኙት ጃንሆይ እንዴት አንድ ብር ብቻ ሰጥተውኝ ይሸኙኛል አላቸው። አሄ የተከበርክ እንግዳዬ በአዳምና በሔዋን ለሚዛመደኝ ሁሉ ገንዘብ ብቸረችርማ ለአንተ እሷን ብትሆን አትደርስህም ነበር አሉት ይባላል። አስተዳደራቸውን በተመለከተ የውጭ ሀገር ጸሐፊዎች ራሳቸው አጼ ምኒልክ ኢትዮጵያን በጥበብና በፍቅር ያስተዳድሩ እንደነበረ ሕዝቡም እንደሚወዷቸው ደጋግመው ገልጸዋል። አንድ ዌልቢ የተባለ በ1893 ዓ.ም የደቡቡን አካባቢ እስተ ሩዶልፍ ሐይቅ ድረስ ተጎበኘ በኋላ በዳር አገር ያለው ሕዝብ በሙሉ ምኒልክ መልካም ሰው ናቸው ይላል። ምኒልክ ሁሉም ሰው በሃይማኖቱ ይደር ስላሉም በሕዝቡ መሃል አድሎ ስለማያሳዩና ጉልበትም ስለማይጠቀሙ ይወዷቸዋል። አንዳንዶቹ የሚያወሩትም እንደ ሌሎቹ ንጉሶች ስለመሰሉን ሸሽተን ነበር ይላሉ። በኋላ ግን ስተታችንን ስናውቅ ይቅርታ ጠይቀን ተመለስን ብሎ አሁን ግብራቸውን እየገበሩ በሰላም ይኖራሉ ሲል ጽፏል። በኢትዮጵያ ጥናት በመላው ዓለም የታወቀው ስመጥሩ ሊቃውንት ፕሮፌሰር ኡርንዶርፍ በምኒልክ ዘመን የአገሪቱ ክብር ከፍ አለ፣ የዘመናዊ አስተዳደር መሠረት ተጣለ፣ ንጉሡም ያስተዳድሩ የነበሩት በዘመናዊነትና በጥበብ ነበር ሲል በጥናት ግኝቱ ገልጿል። እንግዲህ አጼ ምኒልክን ከሂትለር ጋር የሚያዛምዱትን ሰዎች የሚደግፋቸው ምንም አይነት መረጃ የላቸውም እያልኩ ነገሩ እንዳይዛዛ በዚሁ ላብቃና አሁን ኢትዮጵያን መልሶ ስለማዋሃዱ ሥራ ተቅኝ አገዛዝ ጋር የሚያመሳስሉትን ደግሞ እስቲ እንመልከት። ቅኝ ግዛት ማለት ባጭሩ የሌላውን አገር በኃይል ወስዶ ሀብቱን ዘርፎና ንጥቆ ሕዝቡን ጨቁኖ መግዛት ማለት ሲሆን፣ ቅኝ ገዢ የአገሩን ሀብት ተመዝረፍ ውጪ ለነዋሪው ሕዝብ ደንታም የለው። ይልቅስ ተገዢውን የአገሩ ወገን ዝቅተኛ መሆኑን እንዲረዳ ተገዢው ተቅኝ ገዢው ክፍል ጋራ የእኩልነት ስሜት በፍጹም እንዳይሰማው የራሱን ወገን ክብርንና ልዕልናን ብቻ የሚያረጋግጡ ደንቦችን ያወጣል። ሌላው የአገሩ ሰው በአሽከርነት ሥራ ተቀጥሮ ታልሆነ በስተቀር በሌላ ዘርፍም ሆነ ጥሩ ገቢና ትርፍ በሚያመጣ ሙያ እንዳይሰማራም ይታገዳል። ዋናው ዓላማ በአገሩ የራሱን ሕዝብ ለማስፈርና ለመቆጣጠር ስለሆነ የቅኝ ግዛት አስተዳደር ባለ አገሩን ተለምለም መሬት ነቅሎ ቀስ በቀስም በሰብአዊ መንገድ ሙቶ እንዲያልቅ ሲል በማይረባ መሬት ላይ ያጉረዋል። ባጭሩ የቅኝ ገዢዎች ዋና ዓላማቸው بالا آگرون انچت لکامی وحک اجی مریت کفاری مادرگنو بالا آگرو راسو بکفلو گبرننا بلاوو بسرو منگد هونم يهز ماملا لشالا انکوان مهدای فکر لتم تتفکدم بنکت لاغریو بچا تبلو بتملکت بط بور راد داننا بتلیه سفرا ننجی لكن يجو وجن بتسيما بوتان عندي تاين كوان عيف فكر الله تمنبر يا وسيب قنين يونتن بتملكة جاب تشانا يرس برس مكرر بكرتو بالا عجرو هرنجوان سيتون كوانات كرو بعي إن كوا تدافر تبلو لكتا لقدر لتشلال لمسالي يا هلم يا بوتسوانا الجاورة شن ببروتنا بوهلم عجرات شون لبزو زمن و ወደ ከፍተኛ ብልጽግና የመሩት ሰሬት ሲካማ በተማሪነታቸው ወቅት በእንግሊዝ ሀገር በኦክስፎርድ ዩኒቨርሲቲ እያሉ ታንድ እንግሊዛዊት ሴት ተገናኙ ተብለው ነጭ ተዳፍሯል ተብለው በቅጣት ትምርታቸውን አቋርጠው ወደ ሀገራቸው እንዲመለሱ ተደረጉ። ወደዛ ሩቅ ሳንሄድ በኢጣሊያን በፈረንሳይና በእንግሊዝ ቅኝ ገዢዎች ስር የነበሩትን ኬንያኖችና ሱዳኖችን ሶማሊዎችና ኤርትራውያኖችን ወዘተ ማየት ብቻ ይበቃል። በኢትዮጵያ ምድር ኢትዮጵያውያን በነጮች ለጋብቻ ሲለመኑ በእነዚህ ሀገሮች ግን የሚታየ ነበረው ምን እንደነበር ድፍን ዓለም ያውቀዋል። ሌላው ቀርቶ ነጭ ደፍራው በማየታቸው እንኳን ጥቁሮች እስተሞት ድረስ ከፍተኛ ቀጣት እንደተቀጡ የሚያሳዩ ሰፊ ማስረጃዎች አሉ። በዚህ አንጻር ደንቆሮ ብቻ ነው ያጼ ምኒልክን ስራ ተቀኝ ግዛት ጋር የሚመሳሰለው። ያጼ ምኒልክ ልጆቻቸውን የዳሩት በጦር ሜዳ አሸንፈው ላስገበሩትን ላስገበሯቸው ባላባቶች ሲሆን ባለሟላቸው ደግሞ አብዛኞቹ ድል ተመተው ምርኮኛቸው የነበሩ ሰዎች ናቸው። ተነዚህም አብዛኞቹ ተትንሽ ተነስተው በሀገርና በአለም ደረጃ ከፍተኛ ሚና ተጫውተዋል። ይህንን በመረዳት ነው አፈ ታሪክ ፒታውራሪ ሀብተ ጊዮርጊስና ደጃች ባልቻ ታሪኩ እንደየሰው ይለዋወጣል። ድል የተመቱበት ቦታ ሲደርሱ አንዱ ለሌላው ይሄ እኮ የተማረክንበት ሰፈር ነው ቢል አንደኛው ቀበል አድርጎ አይሄ የተማረክንበት ሳይሆን የተባረክንበት ነው በትል ይሻላል እየተባባሉ የሚኒሊክን አስተዋይነት የሚያስተውሱት። ሚኒሊክ አንድነትን ተመፍጥናቸው በፊት ተላይ እንዳየነው በየቦታው የነበረው የባላባቶች መንግስት የራሱን ህዝብ ተታጎረበት ክልል ውስጥ እንዳይወጣ ሲያስገድዱ ተሌላ አከባቢ ወደነሱ ሀገር የሚገባውን ደግሞ ብዙውን ጊዜ ለባርነት ስለሚፈለግ ተመልሶ ተአከባቢ እንዳይወጣ ይከለከል ነበር። አጼ ምኒልክ የኢትዮጵያን ህዝብ ተዚህ ሁሉ የክልል መንግስት አሰቃቂ ጭቆና እና እስር ነጻ አውጥተው ወደደበት እንደፈለገ እንዲኖር አደረጉ። ለማዳቸውንም አንለቅም ላሉት እንደ ጅማ አይነቱ ባላባቶች ማንንም ሰው ወደደበት ቦታ ላይ ይኖራል እንጂ በምንም መልክ ልትይዘው አይገባም። ድሃው ወደደው እተመቸው ቦታ ይደር ብለው የሰጡት ትዕዛዝ ማንኛውም የቅኝ ገዢ ያራምት ተነበረው መርህ ጋር በጣም ተጻራሪና የተለየ ነበር ማለት ይቻላል። አጼ ምኒልክ የፈጸሙት ታላላቅ ስራ ቢኖር በየቦታው በእነዚህ አምባገነን ባላባቶችና ንጉስነን ባዮች ስር እንደ ስረኛ ተጠባቡ ግዛታቸው ውስጥ ታጉረው በሚዘገነን ጭቆና ይማቅቁ የነበሩትን ህብረተሰቦች ነጻ አውጥተዋቸዋል። ባሰኛቸው ቦታ እንዲኖሩ የመላውን ኢትዮጵያን ምድር ሀብታቸው ማድረጋቸው የታወቀ ነው። በቅርብ ጊዜ አንዳንድ የጎሳ ጽንፈኞች አጼ ምኒልክ ያዋሃዷት ኢትዮጵያ የህብረተ ሰዎች እስር ቤት ናት እያሉ መስበክም ጀምረዋል። ታሪክን ባያውቁት ነው እንጂ እውነቱ ግን በባላባቶች ክልል ውስጥ ታስሮ የነበረውን ህዝብ ነጻ አድርገው በፈለገበት ሄዶ እንዲኖርና በሚሻው ሙያ እንዲሰማራ ህልሙን እውን እንዲያደርግ ሰፊ ሀገር ገንዘቡ አድርገው ያወረሱት ምኒልክ ናቸው። አጼ ምኒልክ የሚወቀሱት ኢትዮጵያን በጦር ኃይል መልሰው አንድ ማድረጋቸው ተሆነ ማንም መንግስት አዲስም ሆነ ፈራርሶ የነበረው አንድ ምሳይቀር በሙሉ የተፈጠረው በጦር ኃይል ነው። በህዝብ ስምምነትና ፍቅር የተቋቋመ መንግስት በታሪክ የለም ታይቶም አይታወቅም። አለ የሚል በቅዠት አለም የሚኖር ብቻ ነው። ምኒልክም ሰው እንደመሆናቸው ስራቸው የተከተለው ይህንኑ የታሪክ ህግ ነው። ከተራ ሰው የሚለዩት ባስተዋይነታቸውና የሩቁን ለማየት በመቻላቸው ብቻ ነው። መንግስት የሚቋቋሙት እንደሳቸው ባሉ አሻግሮና አርቆ ማየት ችሎታ ባላቸው ሰዎች ሲሆን እነሱም በአንድ ታሪካዊ ተጨባጭ ሁኔታ ተመስርተው ጊዜውን በመጠቀም ይሰሩበታል። ለምሳሌ ሀያልና ገናና የነበረው የሮማ መንግስት ሲወድቅ ፈራርሳ በተለያዩና የርስ በርስ ጦርነት ዋና መለያቸው በሆኑ የጎሳ ባላባቶችና መንግስታት ትገዛ የነበረችው ኢጣሊያ ጥንት በሮም እንደ አንድ አገር ሆና መተዳደሯን መሰረት አድርጋ ነው ከ1395 በኋላ እንደገና ተመልሳ የተቋቋመችው። እስራኤል በቅዱስ መጽሐፍ ታሪክ ተመስርታ ነው በፈረሰች በ2000 ዓመት እንደገና የተፈጠረችው። ጀርመን 3000 ተሚያክሉና እርስ በርስ ተሚፋጁ ጎሳ የጎሳ ባላባቶች እንደ አውሮፓ አቆጣጠር በ1871 ዓመተ ምህረት አንድ አገር የሆነችው ተእሚንት ተነስተ ነው። ተዛ በፊት ጀርመን የተባለ አገር በታሪክ አልነበረም። በመጨረሻ ጀርመን ተዋሃዳ ዛሬ በዓለም የምትደነቅ አንድ ታላቅ ሀገር ለመሆን የበቃችው የፕሩሲያ መሪ የነበረው ኦቶ ቢስማርክ በብረትና በደም ተሚለው መፈክሩ ተነስቶ ተጎረቤቱ መንግስታት ጋር በጫረው ጦርነትና የደም መፋሰስ ነው። ምኒልክ ግን አንድነቷ ተንዶ የነበረውን ኢትዮጵያን መልሰው ያዋህዷት ከ220 ዓመት ውስጥ ብቻ ነው። አጋጣሚው የአውሮፓ አምባገነን መንግስታት አፍሪካን ቅኝ ግዛት ለማድረግ የሚቀራመቱበትም ወቅት ነበር። ያዜ ምኒልክ ዋና ስጋታቸው ኢትዮጵያን የከበቧት አውሮፓውያን ታፍንጫቸውና ተወዳቸው ባሻገር አልፈው ማሰብ የማይችሉ ባላባቶችን በስጦታና በገንዘብ በማባበል ግዛቶቿን እየቆራረሱ እየያዙ ስለነበር ኢትዮጵያን አንድ ለማድረግ የወሰኑት ይህንኑ ድርጊት ለማቆም ነው። ስለዚህም በባላባቶች እጅ ወድቀው የነበሩትን ግዛቶቿን መልሰው በአንድ ማዕከላዊ መንግሥት ስር በማድረግ እነዚህ ሀገሮች ታደጓቸው። በዚህም ስራቸው ማንኛውም አእምሮ ያለው ኢትዮጵያዊ መኩራት እንጂ በጭራሽ ማዘን አይገባውም። እዚህ ላይ መረሳት የሌለበት ነገር ቢኖር ኢትዮጵያውያን እንደ አብዛኞቹ የዓለም ሀገሮች አንድነታቸው በባዕድ ተሰርቶ አልተሰጣቸውም። ምንም ጊዜ ቢሆን ራሳቸው የታሪካቸው ሰሪዎች እንጂ ተቀባዮች ሆነውም አያውቁም። ፍጡር እንደመሆናቸው መጠን እርስ በርስ ቢጣሉም አለመስማማታቸውን በመጠቀም በታሪካቸውና በሀገራቸው ጣልቃ ሊገባባቸው የሞከረውን ግን ተመሪዎቻቸው ጎን ተሰልፈው ተባብረው መልሰውታል። አንዳንድ ፖለቲካ ጮሌዎች ነን የሚሉ አሁን በኢትዮጵያ በስልጣን ያለው መንግስትንም ይጨምራል አጼ ምኒልክ በአውሮፓውያን ኢምፔሪያሊስቶች ኃይሎች ተረድተው በኢትዮጵያ ነጻ የነበሩትን አገሮች እና መንግስታት በቅኝ ግዛትነት ያዙ ይያሉ ይሰብካሉ። በጣም የሚገርመው ዛሬ አገሪቷን በመግዛት ላይ ያለው መንግስት ደፍሮ እንደዚህ መናገሩ ነው። ዝንጀሮ የራሷን ቂጥተታ ሌላውን መልከጥፉ ትላለች እንደሚሉት አይነት ነው። አንደኛ ሁሉም እንደሚያውቀው ያሁኑ መንግስት ተጫካ ወጥቶ ወደ አጼ ምኒልክ ቤተ መንግስት እየገሰገሰ ሊገባ ይበቃውና ድፍን ዓለም እንደሚመሰክረው ህዝቡን ረግጦ በጭካኔ እየገዛ ያለው ራሱ በመረተው መሳሪያና በሰራው ጦር እንዳልሆነ የአደባባይ ምስጢር ነው። ባይሆን አጼ ምኒልክ ጊዜውና ሁኔታው አልፈቀደላቸውም እንጂ ሀገሪቷ በመሳሪያም ቢሆን የውጭ ሀገር ጥገኛ ሆና እንዳትቀር የራሷን መሳሪያ እንድታመርት ከፍተኛ ጥረት አድርገው ነበር። ሁለተኛ ኢትዮጵያ ነጻነቷንና ህልውናዋን ለመጠበቅ የጥንት ግዛቶቿን ለባዕድ አሳልፋ ላለመስጠት ስትል ባህር ተሰው ተመጡባት ተቀይሳሮያን መንግስታት ጋር ከፍተኛ ግብግብ ውስጥ ገባች እንጂ የማንንም መሬት አልወሰደችም። እነዚህን ግዛቶቿን መልሳ ባትይዛቸው ኖሮ በቀሳሪያውን እጅ በወደቁና የራስዋንም ህልውና ባጣች። ይህ የሚያጠራጥር አልነበረም ይላሉ የታሪኩ ሊቅ ኃይሌ ላሬቦ። አጼ ምኒልክ ያዋሃዷቸው አካባቢዎች ተጥንት ሲወርድ ሲዋረድ እስጥቂት 100 ዓመታት በፊት የኢትዮጵያ ግዛቶች የነበሩ ስለመሆናቸው ሰፊ ማስረጃዎች አሉ። ይልቅስ ተላይ እንደተመለከትነው ተዛም እንደሚሰፋና አሁን ውስጧ ያልተካተቱ እንዳሉም የሚደግፉ ብዙ የታሪክ ሰነዶች አሉ። እዚህ ለምሳሌ ያህል ጥቂቱን እጠቅሳለሁ። የጥንቱን ትተን የቅርቡን ብቻ እንኳን ብንመለከት በ16ኛው ዘመን ተግራኝ በፊት ለስድስት ዓመት በ1520-1526 በኢትዮጵያ የኖረው የፖርቱጋል ፍራንቼስኮ አልቫሬስ የተባለ ሰው በጻፈው መሰረት የኢትዮጵያ መሬት ስፋት ተዛሬው ይበልጣል። በእሱ አነጋገር የኢትዮጵያን ግዛት ሰፊ ነበር። በቀይ ባህር ጠረፍ ታለው ተታላቁ ወደባቸው ተቢሊ ተነስቶ ወደ ውስጥ ለሚጓዝ ያዳልን ምድር አልፎ ሀድያን ይጨምራል። በህንድ ውቅያኖስ ደግሞ ሞቃዲሾ ይደርሳል። በጣም ሰፊና ሀብታም አገር አላቸው። ስለ ግራኝ ባጠገቡ ሆኖ ያየውና በሰፊው የጻፈው ሺሃብ አልዲን ኢትዮጵያን ስለማስከበር በሚለው መጽሐፉ ይህንን የፍራንቼስኮን ጽሑፍ ያጸድቃል። በተጨማሪ ተግራኝ በኋላ ስለ ኦሮሞ ጎሳዎች ወደ ሰሜን መፍለስ የጻፈው ታላቁ የኢትዮጵያ ደራሲ መነኩሴው አባ ባህሪ ንብረታቸውን ተዘርፈው በሰበቡ አካባቢውን ሊለቁ ተገደው በዛሬው ገሙ ጎፋ ይኖሩ እንደነበር እናውቃለን። ገሙ ጎፋ ደግሞ አባ ባህሪን የመሰለ ሊቅ የሚኖርበት አገር ተነበረች። በቀለም ትምህርት የተራቀቁ ገዳማትና አድባራት እንደነበሯት አንጠራጠር። ይህም ሊሆን የሚችለው አገሩ የኢትዮጵያ ግዛት ቢሆን ነው። በእነዚህ በጠቀስናቸው ሦስቱ ጻፊዎች መሠረት የኢትዮጵያ ወሰን በምስራቅ የባህረ ኤርትራ ጠረፍ ሆኖ ሞቃዲሾን በምዕራብ ደግሞ ገሙ ጎፋን ያጠቃልል እንደነበር በጥያቄ ውስጥ የሚያስገባ ሰው ሊኖር አይገባውም። ምኒልክ እንግዲህ ተጥንት ከአክሱማውያን ጊዜ ጀምሮ የኢትዮጵያ ግዛት እስተነበረው እስተ ሞቃዲሾ ድረስ ወሰን ማስፋት ነበርባቸው። ግን ጊዜውና የነበረው አቅማቸው አልፈቀደላቸው። ዋናው ነጥብ ግን አጼ ምኒልክ የሰሩት ሥራ በግራኝ ምክንያት ማዕከላዊ መንግሥት በመዳከሙ ከቁጥጥሩ ስር የወጡትን ታክሱማውያን ዘመን ጀምሮ የኢትዮጵያ ግዛቶች የነበሩትን ስፍራዎች ተመላ ጎደል መልሰው ወደ አንድነት ማምጣታቸው በምንም መልኩ እንደ ቅኝ ግዛት ሆኖ መታየት የለበትም። ተላግ የጠቀስናቸው ተሺህ ዓመታት በላይ ፈርሰው ተቆዩ በኋላ የተከናወኑት የጣሊያን እንዲሁም ተእምንት የተፈጠረችው የጀርመን አንድነት እንደ ቅኝ ግዛትነት ታልተፈረጁ ከ300 ዓመት በማያክል ጊዜ ገደብ ልዩነት የተፈጸመውን የአጼ ምኒልክን የውህደት ሥራ የቅኝ ግዛት ነው ማለት ፍርደ ገምድልነት ብቻ ሳይሆን ዘረኝነት፣ በራስ አለመተማመንም ነው ቢባል ሐሰት አይሆንም። ማዕከላዊ መንግሥትን አድክመው ኢትዮጵያ እርስ በርስ በማጋጨት ግዛቶቻቸውንም በሚያተራምሱ ባላባቶች እንድትከፋፈል ከፍተኛ ሚና የተጫወቱት የግራኝና የኦሮሞ ፍልሰት ናቸው ቢባል ስህተት አይደለም። ግን አንድ አጥብቀን መረራት ያለብን ነገር አለ። አህመድ ቢን ኢብራሂም አልጋዚ ዘብሔረ ጋዝ በሚል ስም የሚጠሩት ግራኝም ሆኑ ኦሮሞ ሁለቱም ኢትዮጵያውያኖች ናቸው። ግራኝ ታጼ ምኒልክ የሚለዩት ተአላፊውና ተጊዜያዊው የገዛ ራሳቸው ጥቅም አልፈውና አርቀው ማየት አለመቻላቸውና አገሪቷን በጥበብና በፍቅር በማስተዳደር ፈንታ የዝርፊያ የንጥቂያና የግድያ ሜዳ በማድረጋቸው ነው። አህመድ ቢን ኢብራሂም አልጋዚ ታላቅና ጀግና ኢትዮጵያዊ የጦር መሪ መሆናቸው አይጠረጠርም። ስልጣን የያዙት ወደ ርቁ ሳንሄድ ልክ በቅርቡ ታሪካችን ውስጥ እንዳየነው ሁሉ እንደናጼ ቴዎድሮስና እንደናጼ ዮሐንስ እጅግ በጣም ብዙ ጦር ሰራዊት ያሏቸውን ባላንጦቻቸውን ድል በማድረግ ነው ይላሉ ኃይሌ ላሬው። አጼ አህመድ በድል ያገኙትን መንግስት የኢትዮጵያ መንግስት ብለው ማስተዳደራቸው ራሱ ጦርነቱ የስልጣን መሆኑን ያመለክታል። የሀገራችን ታሪክ ምሁራን የውጭ ሀገሮቹ የታሪክ ሊቃውንት ስለ ኢትዮጵያ የጻፉትን ፈለግ በመከተልና የተሳሳተ አመለካከታቸውን በማጠናከር ክርስቲያንነትና ኢትዮጵያዊነትን አዋህደው ይመለከቱታል። ሀቁ ግን እንደዚህ አይደለም። ስልጣኑን ክርስቲያን የሆኑት ነገስታት ይቆጣጠሩት እንጂ ኢትዮጵያ የተባለው መንግስት ሀገር ተጥንት ጀምሮ በውስጡ የተለያየ ቋንቋና እምነት ያለውን ህዝብ ያካተተ ነው። የነገስታቱ ታሪክም ሆነ ግዙፉ ተጨባጭ ሁኔታ የሚያጠናክረው ኢትዮጵያ በጣም ተወራራሽ እምነት ባህልና ቋንቋ ባላት ህዝብ የተጎነጎነች ሀገር መሆኗን ነው። በውስጧ የክርስቲያን የእስልምና የፈላሻ የጣዖት እምነት የሚከታተሉ ህዝቡ አህዛብ ሁሉ ጊዜ አብረው ኖረዋል። አጼ ምኒልክም በቃላቸውና ባስተዳዳራቸው መላልሰው በቀይ ቀለማቸው ባንበሳ ማህተማቸው ይፋ ያደረጉት ሀገሪቷ የተለያየ እምነት ተከታይ ህዝብ እንዳላት ነው ሲሉ ኃይሌ ላሬቦ ያስታውሱናል። ንጉሠ ነገሥት አህመድ ኢብራሂም በጦር ሜዳ ባለጀብዱ ቢሆኑም በጦር ሜዳ የተጎናጸፉትን ድል የተጠቀሙት ሀገሩን በፍቅር በቅንነትና በፍትህ እንደማስተዳደር ለራሳቸውና ለተከታዮቻቸው ብቻ የዘረፋና የግድያ አደረጉት። በየሄዱበት ታላላቅና ብርቅ የነበሩ የታሪክ ቅርጾችን አጠፉ። ጥንታዊ ቤተ ክርስቲያናትንና ገዳማትን የኪነ ጥበብ የፍልስፍናና የምርምር ጥናቶች ተነ ብራናዎቻቸው ጋር አቃጠሉ። የወርቅና የብር ንብረቶቻቸውንና ቅርጻቸውን ዘረፉ። መነኮሳቱንና ካህናቱን አላንዳች ምህረትና ርኅራሄ በጭካኔ ገደሉ። አገሪቷን ታሪክ የሌላት ድሃ አደረጓት። 500 ዓመት ወደ ኋላ መለሷት። የሰሩት ተግባር ተጠላትም ሆነ ተማንም የአገር መሪና የእስላም ሃይማኖት ተከታይ የሚጠበቅ አልነበረም። በኢትዮጵያ ታሪክ ውስጥ እንዲህ አይነት ያስተዳደር ብቃትና ችሎታ ያጣ ግፈኛ መሪ በመሆን የመጀመሪያውን ቦታ የያዙ እንጂ በመጠኑም ቢሆን የሚመስሏቸው አላጡም። አሁንም ቢሆን አሉ ማለት ይቻላል። አጼ ምኒልክ ክርስቲያን ቢሆኑም የሰሩት ስራና የተከተሉት ያስተዳደር መርህ የተንተራሰው በሃይማኖት እምነት ላይ አላተኮረም። ፍትህንና ቅንነትን የአገርን ጥቅምና የህዝቡን ባህል መሰረት አደረጉ። ኋላ ቀርነት ታለውና የአገርን ጥቅም የሚጻረር ነገር ከታያቸው ደግሞ ባህልንና እምነትን በዘዴ የሚዋጉ ሰው ነበሩ። የወሎ ንጉሥ ኢማም መሐመድ አሊ የኋላው ራስ ሚካኤል ተገበሩላቸው በኋላ ታላቅ ክብር አዘጋጅተው አብረው ሲበሉ የተመለከተ እንደዚህ አይነት ጉድ አይቶ የማያውቅ ሰራዊታቸው ተበሳጭቶ ቢያጉረመርም የወለሰው እግዚአብሔር አሁን የሰጠንን አገር አብረን የሚገዙ በኋላም በርሱ ቸርነት መንግሥተ ሰማያት አብረውን የሚገቡ ወንድማማቾች ናቸውና አትጥሉብኝ፣ ወሎን በፍቅርና በትህትና እያሰብሁ አሁን ለዚህ ዓለም ግዛት በኋላም በክርስቶስ ቸርነት ለመንግሥተ ሰማያት ለማብቃት እንጂ ለመዝረፍና ለማጥቃት አልመጣሁም። አሳቤ ዘወትር በጎ ነው። አትከፉብኝ፣ አላሳፈርኳችሁ፣ ሸኙ እንጂ አታሳፍሩኝ ብለው የተበጣበጠው ሰራዊታቸውን አሳምነው አረጋጉት። ቆይተው የአገራቸውን ሕዝብ ይበልጥ ይግረምህ ሲሉ ደግሞ ላተንጌታ ህሩይ እንደ ገለጡት ለኢማም መሐመድ አሊ ራስ ሚካኤል የተጠመቀችውን ክርስቲያን ልጃቸውን ወይዘሮ ሸዋረጋን ዳሩላቸው። በዛው ልክ ደግሞ ንጉሠ ነገሥቱ በማንም የኢትዮጵያ ዜጋ ላይ የባዕድ እምነት ሆነ ቋንቋ በጉልበት እንዲጫንበት አይወዱም ነበር። የጅማው አባ ጅፋር በባሪያ ፈንጋይነት ተገነነው ተዛንዚባር መንግሥት ጋር ግንኙነት ፈጥሮ ሲያበቃ የግዛቱ ቋንቋ አረብኛ፣ ነዋሪውና መጤው ደግሞ በግድ የእስልምና ሃይማኖት ተከታይ እንዲሆን ቢያስገድድ ግዛቱን የአረብ አገር ማድረግህ እንደሆነ ቁርጡን ንገረኝና ውላችን ይፍረስ ብለው አስጠነቀቁት። የአጼ ምኒልክ ያስተዳደር መርህ እንደ ቀድሞቹ ነገስታት የሃይማኖትን ገለልተኝነት በመጠበቅ ነው። ይህም ኢትዮጵያን በክርስቲያንም ሆነ በእስላም መሪዎች ተሚያስተዳድሩት ሀገሮች በጣም ይለያታል። ለምሳሌ ያህል በ16ኛው ክፍለ ዘመን የአውሮፓ ነገስታትን ብንመለከት የሚከተላቸውን ህዝብ የራሳቸውን ሃይማኖት የሚከተለውን ብቻ በመሆን ክርስቲያኑን ህዝብ ካቶሊክና ፕሮቴስታንት እያሉ ለያይተውት ሲያጨፋጭፉና ታይማኖታቸው ግዛት ሲያባረሩ ተነሱ 300 አመት ቀደም ብሎ የኖሩት ክርስቲያኑ የኢትዮጵያ ንጉሰ ነገስት አምደ ጽዮን እኔ በኢትዮጵያ ውስጥ የሚኖሩ የመላው ሰላሞች ንጉስ ነኝ ለማለት አገሪቷ ሳታዳላ ሁሉንም እምነት ተከታዮች አስተናጋጅ መሆኗን አረጋግጠው ገልጸዋል። አጼ ምኒልክ ተግራኝም ሆነ የግራኝን አብነት በመከተል በንግስናቸው ዘመን እስላሙን ታሳደዱት ታጼ ዮሐንስም በጣም ይለያሉ። እንዲሁም ዘመናዊ መገናኛ ስልክና የባቡር ሐዲድ በሚያስገቡበት ጊዜ የቤተ ክህነት መሪዎች ቢቋወሟቸውና ህዝቡም እንዲነሳባቸው ቢሞክሩ አጼ ምኒልክ በመኳንንቶቻቸው ፊት ለጳጳሱ የሰጡት መልስ እነዚህ ቅዠተኞች ስራዬን ማደናቀፍ ታላቆሙ ያለኝ አማራጭ ሃይማኖቴን መለወጥ ብቻ ነው እስተማለት ድረስ ከቤተ ክህነቱም ተወግ አጥባቂዎችና አክራሪዎች ጋር በጥብቅ መፋለማቸው የእሳቸውም ሆነ የኢትዮጵያ ፖለቲካ ታይማኖት ነጻ መሆኑን ማስተዳደራቸውም ባቋማቸውም በግልጽ አሳይተዋል። አድማጮቻችን ምኒልክን ብትወቅሱ ራሳችሁን ትረሱ በሚል አርዕስት የቀረበውን ዶክተር ኃይለ ማርያም ላሬቦ ጽሑፍ ክፍል 3ን በዚህ እንቋጫለን። ክፍል 4ን ተሁለት ሳምንት በኋላ ይዘንላችሁ እንቀርባለን። ተከታዩን የምሽቱን ዝግጅቶች እንድትከታተሉ በትህትና እንጋብዛችኋለን። መልካም ምሽት።
One and in a good is the word and you good is the word. አድማጮቻችን በመግባችን ላይ እንደገለጽነው ቀጣው ፕሮግራማችን የቃለ መጠይቅ ጊዜ ነው። ለዛሬው ውይይት ተጋበዝናቸው እንግዳችን ዶክተር ፈቃደ በቀለ ይባላሉ። ዶክተር ፈቃደ በቀለ በኢኮኖሚክስ የሳይንስ እና ጥበብ ትምህርት ምሁር ናቸው። በተጨማሪም ዶክተር ፈቃደ በዓለም አቀፍ ፖለቲካ፣ ሰላም እና በማህበራዊ አመራር ስልቶች ኤክስፐርት ናቸው ወይንም ምርጥ ባለሙያ ናቸው። በሙያቸው ከመርምር ከጥናቶቻቸው የፈለቁ ጽሑፎቻቸውን በተለያዩ ድረገጾችም በሌሎችም የመገናኛ ዘዴዎች ለንባብ አብቅተዋል። በተለይም እድገት ልማትና መሻሻል ተብለው በሚገለጹ የኢኮኖሚክስ ጽንሰ ሐሳቦች ዙሪያ በጥራና በተዋህደ ሁኔታ ገለጻ በመስጠት ከፍተኛ አስተዋጽኦ የሚያደርጉ ምሁር ናቸው። ዛሬም በዚህ ዙሪያ የሚያካፍሉን ግንዛቤዎች አሉ። በማያያዝም በትግራይ ያን ያገዛዝ ተጽዕኖ ስር ስላለው የኢትዮጵያ ኢኮኖሚ ውስጡን በመፈተሽ ሀቁ የት ቦታ እንዳለ ይገልጹልናል። ዶክተር ፈቃደ በቴሌፎን መስመር ላይ ናቸው። አሁን ጤና ይስጥልኝ ዶክተር ፈቃደ ይሰሙኛል?
አዎ ሰማለሁ። ጤና ይስጥልኝ
እሺ ተናስተልኝ ላልነኛ በቅድሚያ ግን በመግቢያችን ላይ እርሶን ለማስተዋወቅ ትንሽ ሞከራዎች አድርገናል። ተጨማሪ ማብራሪያ የሚያክሉበት ነገር ካለ ከአድማጮች ጋር ለመተዋወቅ እንግዳ አይደሉም። በሚዲያም በሌላም ቀርቦ ብዙ ሰዎች አያውቁታል። ግን የሚያክሉበት ነገር ካለ ሲዱሩ ልስተዋት ለአጭር ደቂቃዎች።
አዎ እንግዲህ የዴቨሎፕመንት ኢኮኖሚክስ ተማሪ ነኝ። ያው እንደገለጽኩ ስሜ ፈቃዱ በቀለ ይባላል። በጀርመን ሀገር ነው የምኖረው። ክስኖር ረጅም አመታት አልፈዋል። ባለፉት 15 አመታት በተለይም በድረ ገጾች ላይ የኢትዮጵያን ኢኮኖሚክስ የዓለም አቀፍ ኢኮኖሚክስን በሚመለከት የተለያዩ ጽሁፎች አቅርቤያለሁ። በተጨማሪም በሬዲዮና በቴሌቪዥን የኢትዮጵያን የኢኮኖሚ ሁኔታ የግሎባላይዜሽንና በዓለም አቀፍ ደረጃም ሆነ በኢትዮጵያ ምድር ሰላምን የሚያካትት የኢኮኖሚ እድገት እንዴት ሊመጣ ይችላል በሚል ሰፊ ትንተና በቃለ መጠይቅ መልስ ሰጥቻለሁ። ይህም ተደምጧል።
እሺ እናመሰግናለን። የኔም ጥያቄ ወደዚሁ ዳነሱ ግሎባላይዜሽን የዛሬውም ርዕሳችን ይሄንኑ ነው። የመጀመሪያው ጥያቄ በርሶ ጥበብና ትምህርት በተካተተ የግሎባላይዜሽን ጠንቅና የታዳጊ ሀገሮችን ዕጣ ፈንታ ዙሪያ ይሆናል። ይህን ጥያቄ እንግዲህ ለየት ባለ መልኩ ለመንደርደሪያ እንዲሆንን አንድ በጀርመን የኤንጂኦ የመንግስታዊ ያልሆነ ድርጅት በኢትዮጵያ ተሳትፎ ሲያደርግ ቆይቶ በወያኔ በትግራይ ወያኔ አገዛዝ የተባረረ በቅርቡ በጀርመን ሰሚናር አካሄዶ የታወቁ ምሁራኖችን በመጋበዝ ውይይቶች ተካሂደዋል እና እርሶም በቅርቡ በድረገጽ ላይ ለንባብ ያበቁት ግምገማ አለ እና ይህን ሰፊና በጣም ትልልቅ የአህጉሩ ምሁራኖች የተሳተፉበት ሰሚናር ለምን ታስቦ ተጀመረ? በምን መልክ ተጠናቀቀ? ለወደፊቱስ ምን ሊሰራ አስቧል?
አዎ እንግዲህ ይህ ሰሚናር አንደኛ በመዘጋጀቱ በጣም ድርጅቱ የሚያስመሰግነው ነው። በሁለተኛ ደረጃ ባለፉት 10ና 15 አመታት በተለይም በአፍሪካ ምድር ውስጥ የኢኮኖሚ እድገት አለ እየተባለ ይወራል። ዘኢኮኖሚስት የዓለም አቀፍ ኮሚኒቲው እንደ ዓለም አቀፍ የገንዘብ ድርጅትና የዓለም ባንክ የመሳሰሉት በኢትዮጵያ በአንጎላና በሌሎች የአፍሪካ ሀገሮች ውስጥ የመረቀ የኢኮኖሚ እድገት ታይቷል እያሉ ሲያወሩ ነበር። በሌላ ወገን ግን በእነዚህ ሀገሮች ውስጥ እና በጠቅላላው በአፍሪካ ምድር ውስጥ ብዙ ድሆች አሉ፣ የስራ አጥ አለ እንደሚባለውና እንደሚወራው የኢኮኖሚ እድገቱ ለነዚህ ህዝቦች አስፈላጊውን መሰረታዊ ነገሮች ሊያሟሉ አልቻሉም እና ከዚህ አንጻር በመነሳት የኢኮኖሚ እድገትን በአሃዝ የሚጠቀሰውን የሚቆጠረውን በጥያቄ ውስጥ በማስገባት የኢኮኖሚ እድገት እንደዚህ አይነት አሉታዊ ውጤት አለው ወይ እና ስለዚህ የኢኮኖሚ እድገት እንትን ልበላው አልችልም በሚል አንዳንድ ምሁራን በተለይም በሳውዝ አፍሪካ የሚገኙ ፕሮፌሰር ፍሬሊማንቶ የሚባሉ በዚህ ዙሪያ ክሪቲካዊ የሆኑ ጽሁፎች አቅርበዋል። ይህንን አስታኮ ነው እንግዲህ ጂዲፒ ወይንም ደግሞ በአንድ አገር ውስጥ የሚመረትን አመታዊ የምርት ውጤት ልበላው አልችልም በሚል ዝግጅት እንዲዘጋጅና ከተለያዩ አህጉራት ከአፍሪካ፣ ከአውስትሬሊያ፣ ከአውሮፓና ከአሜሪካንም የተገኙ ምሁሮች ተሳትፈው የየራሳቸውን ገለጻ የሰጡት እኔም በዛ ላይ ተሳትፌ ይህንን አይነቱን ግምገማ ለመስጠት ችያለሁ እና እንግዲህ ዋናው መሰረታዊ ሀሳብ ምንድን ነው? እሱ በአንድ በኩል የሚነገረው በሌላ በኩል ደግሞ በተጨባጭ በምድር ላይ ያለው ሁኔታ በህዝቦች የኑሮ ሁኔታ ላይ የሚንጸባረቀው መሰረታዊ ነገሮችን የማሟላት ጉዳይ ለምሳሌ እንደ ምግብ፣ እንደ ውሃ፣ እንደ መብራት፣ እንደ ቤት እና እንደ ጤንነት፣ እንደ ትምህርት እነዚህ የመሳሰሉት ነገሮች በፍጹም ተሟልቶ ስላልተገኙና በተለይም ደግሞ በእድገት አማካይነት የባሰ ድህነት ብዙ ሰዎች በተለይም በከተማዎች ውስጥ ወደ ቆሻሻ መኖሪያ ቦታዎች እየተጣሉ ስለሚገኙ እድገት በዚህ መልክ መካሄድ የለበትም። እድገት ማለት የህዝቦችን ኑሮ ማሻሻል ነው የሚል ድምደማ ላይ ተደረሰበት ነው። ይሄንን በሚመለከት ይሄንን ጽሑፍ ለማቅረብ የተነሳሳሁት።
ጥሩ። ከዚህቹ ጋር እንደ ትንሽ ለማብራሪያ እንዲሰጡበት ብዬ ነው። በተለይ ይሄ በእንግሊዘኛ ቋንቋ ምንናገር በጊዜ growth development ምናምን ይባሉ አገላለጾች አሉ። ያን ነገር እድገት ለመግለጽና እድገት ልማትና መሻሻል የሚባለው ሁለቱ በተለያየ መልክ ለመተርጎም ተሞክሯልና ይህ ባሁን አዲስ የመጣ ነገር ነው። ድሮም سنረዳው እንደዚህ ነው። ባንድ ሀገር እድገት ስንል አጠቃላይ እንደዚህ ነበር መንገልጸው ወይስ አሁን ለምን አስፈልግ ይሄን መላያቱ?
ችግሩ ምንድነው? እሱ growth እና በቁጥር የሚገለጽና እድገት ሲባል የተለያዩ ናቸው የሚለው አስተሳሰብ በ1970ዎቹ ገደማ በአንዳንድ ለየት ያለ አመለካከት ባላቸው ምሁራን ሊገለጽ ሊተነተን የበቃ ጽሑፍ ነው። ምክንያቱም በ1950ዎቹ በ1960ዎቹ በ1970ዎቹ በአፍሪካ ምድር ውስጥ ኢምፖርት ሰብስቲቲዩሽን ኢንዱስትሪላይዜሽን ወይም ደግሞ የምትክ ኢንዱስትሪ ተከላ የሚባል አካሄድ ነበረ። በተለይም ከሁለተኛው ዓለም ጦርነት በኋላ አንዳንድ አገሮች እንደ ደቡብ ኮሪያ እንደ ጃፓን የመሳሰሉት በኢኮኖሚ መጥቀው ሲገኙ የውስጥ ገበያቸውን ሲያስፋፉ ሲያሳድጉ ሲታይ፣ በሌላ በኩል ደግሞ አፍሪካ ውስጥ በ1960ዎቹ እና 70ዎቹ መጀመሪያ ላይ የኢኮኖሚ እድገት ታይቷል ቢባልም ይሄ እድገት ግን በቁጥር የሚገለጽ እንጂ በመሰረቱ መሰረታዊ ለውጥን ያመጣ አይደለም። የውስጥ ገበያን ያስፋፋ አይደለም። የቴክኖሎጂ ምጥቀትንና ያመጣ አይደለም። ሳይንስና ልዩ ልዩ የውስጥ በውስጥ ሊገለጹ የሚችሉ መሰረታዊ ነገሮችን እንደ ከተማዎችን እንደ ኢንፍራስትራክቸር እነዚህ ነገሮችን ያላሟላ ስለሆነ ይህ አይነቱ እንደ እድገት ሊታይ አይችልም። እና እድገት ማለት በሰፊው ሊገለጽ የሚችል ነው። እና ከዚህ አንጻር ነው እንግዲህ growth and development ተለያይቶ መታየት ያለባቸው ተብሎ በዛን ጊዜ ሊገለጽ የተቻለው። በሌላ በኩል በእውነቱ በሁለቱ መካከል ተመሳሳይነት እንዳለ ደግሞ የታወቀ ነገር ነው። ምክንያቱም growth ሲተረጎም በሁሉም አቅጣጫ ሊታይ የሚችል ነው። ምክንያቱም አንድ ዛፍ በሚተከልበት ጊዜ ወደ ታችም ወደ ላይም ሊያድግ የሚችል ነው። ቅርንጫፎች ይወጡታል፣ ፍሬዎች ይሰጡታል። ይሄ growth ይባላል። በዛው መጠንም ደግሞ እድገት ይታያል ማለት ነው። በመሰረቱ ተመሳሳይነት አላቸው። ነገር ግን ምንድነው እሱ በዛን ጊዜ እና አሁንም ቢሆን የተምታታ ሁኔታ ስላለ growth በቁጥር ብቻ የሚለካና በተለይም ደግሞ በማቴማቲካል ሞዴሎች ብዙ ጊዜ ሰዎችን ለማዘናጋት የሚሞከር ስለሆነ ከዛ ለመለየት ሲባል እድገት ወይንም development የሚለውን ሰፋ ያለ ጽንሰ ሐሳብ መጠቀሙ አስፈላጊ ነው ተብሎ ስለተደረሰበት ነው ይሄንን እንደ መሰረታዊ ሐሳብ መወሰድ የተበቃው።
አይ በጣም ጥሩ። ይሄ በእውነቱ የአፍሪካን አህጉር በደንብ የሚገልጽ እንትን ነው። አብዛኛው ጊዜ እድገት ጉዳይ ሲነሳ የመንግስት ፕሮፓጋንዳ ነው የሚቀድመው እንጂ ውስጡ በስራ ፍትነት፣ በጤና፣ በተሟልቶ መገኘት፣ በትምህርት፣ በአካባቢ በልዩ ልዩ ነገሮች ሁሉ መመዘን ያለበት ነገር አለ። እና ጥሩ ግምገማ ነው። ጽሑፉን አድማጮቻችን እንግዲህ እንዲያነቡት ነው ግብዣዬ ነው። በድረገጾች ተለጥፏል። ወደ እንግዲህ ወደ ለቱ እንደዚህ የካነሳሁት የግሎባላይዜሽን ጉዳይን እንሄድና ግሎባላይዜሽን በብዙ ነገሮች መልኩ ይገለጻል። ግን አንድ ባህሪው እንኳን አይባልም ከፋሽስቱ አገዛዝ ከዲሞክራቲክ አገዛዝ ከዲክታቶሮች ከሁሉም አይነት አገዛዞች ጋር ይሻረካል። ምንድነው ኤቲኬል? ምንድነው ይሄ የማይዳሰስ ነገር? ግሎባላይዜሽን የሚገታው ነገር የለም፣ የሚቆጣጥረው ነገር የለም። እና ለሀገራችንም ይሄንን መቅሰፍት ውስጥ የከተታት የትግራይ ያና ገዛዝ በተጠቃሚ ሆኗልና አዲስ ቅይገዘ የኒዮ ኮሎኒያል የሆነ እንትን ዘመቻ ነው የሚባልም አለና እስቲ በዚህ ጉዳይ ላይ አስተያየት ቢሰጡበት።
እንግዲህ ግሎባላይዜሽን በመሰረቱ አዲስ ጽንሰ ሐሳብ አይደለም፣ በድርጊትም ደረጃ አዲስ አይደለም። ያሁኑን ግሎባላይዜሽን ከቀድሞ ለየት የሚያደርገው ምንድነው? እሱ በጣም በጣም አግሬሲቭ ነው፣ የሚስፋፋ ነው፣ ገበያዎችን ይፈልጋል፣ የጥሬ ሀብቶችን ያስሳል፣ የጥሬ ሀብቶችን በቁጥጥሩ ስር ለማድረግ ይሞክራል፣ እያደረገም ነው። ግን በሌላ በኩል ደግሞ ፍጥነቱና አካሄዱ በተለያዩ አገሮችና በተለያዩ አህጉሮች ይለያያል እና በአንድ አህጉር ውስጥ ለምሳሌ አፍሪካን ብንወስድ በተመሳሳይ የሆነ ሂደት አይደለም የሚካሄደው። ለምሳሌ የጥሬ ሀብት ባለባቸው እንደ ወርቅ፣ እንደ ዲያመንድ፣ እንደ ዘይት እና ሌሎች ሌሎች ስትራቴጂክ የሆኑ ጥሬ ሀብቶች ለምሳሌ ለኤሌክትሮኒክ፣ ለአይሮፕላን የሚያገለግሉ ልዩ ልዩ ጥሬ ሀብቶችን የሚገኝባቸው ቦታዎች ላይ ከፍተኛ የሆነ አትኩሮ ይካሄዳል። እንግዲህ ከዚህ አንጻር ሲታይ ግሎባላይዜሽን በመሰረቱ ወገናዊነት ባህሪ የለውም። ይሁንና ግን በጣም ደካማ የሆኑ አገሮች የፖለቲካ አወቃቀራቸው በደንብ ያልሰከነ፣ ስር ያልሰደደ፣ በኢንስቲትዩሽን ያልተደገፈ፣ ሰፊ የሆነ ምሁራዊ እንቅስቃሴ በሌለበት አገር በተለይም ደግሞ ሰፊ የሆነ ከበርቲያዊ መደብ እና የራሱን ጥቅም ለማስጠበቅ በማይችልበት አገር ውስጥ፣ የኢንዱስትሪ ተቋም በሌለበት አገር ውስጥ፣ የውጭ ገበያ ሰፋ ባለመልክ ባልተዋቀረበት አገር ውስጥ በቀላሉ ገብቶ አገዛዙን በቁጥጥር ስር የማድረግ ኃይል አለው። ይሄ ደግሞ በብዙ አፍሪካ ሀገሮች ውስጥ ይታያል። ናይጄሪያ ይታያል፣ አንጎላ ውስጥ ይታያል፣ ደቡብ አፍሪካ ውስጥ ይታያል፣ ኮንጎ ዛይር ውስጥ ይታያል። አሁንም ወደ ሞዛምቢክ እና ታንዛኒያ ደግሞ እየዘለቀ ነው። ምክንያቱም በእነዚህ ሀገሮች ውስጥም ሰፊ ያለ የጥሬ ሀብት እየተገኘና ያ እንዲወጣ የየሀገሩ መንግስታትም መታችሁ በእኛ ሀገር መዋለ ንዋያችሁን አፍስሱ እያሉ እየወተወቱ ነው። እንግዲህ ምንድን ነው እሱ ግሎባላይዜሽን በመሰረቱ ዝም ብሎ በጥቅል መልክ እንደዚህ ይቀመጥ እንጂ ከበስተጀርባው ያሉ መልቲናሽናል ኩባንያዎች ናቸው። ከፍተኛ የሆነ የኢንዱስትሪና የገንዘብ ሀብት ያላቸው ናቸው። ከኢንዱስትሪዎች በስተጀርባ ደግሞ ትላልቅ ባንኮች አሉ፣ ዓለምን የሚቆጣጠሩ። እነዚህን ደግሞ የሚያግዙ የየሀገሩ የካፒታሊስት ሀገሮች መንግስታት አሉ ማለት ነው። እነዚህ መንግስታት ደግሞ የየሀገሮቻቸውን በተለይም ደግሞ የእነዚህ መልቲናሽናል ኩባንያዎችን ጥቅም አስጠባቂዎች ናቸው። ነገሩን ችግርና ውስብስብ የሚያደርገው ደግሞ ምንድን ነው እሱ እነዚህ መልቲናሽናል ኩባንያዎች በየአገሩ ገብተው የጥሬ ሀብትን በቁጥጥራቸው ስር ለማድረግ ገበያዎቻቸውን በቁጥጥር ስር ለማድረግ ይችሉ ዘንድ እንደ ዓለም አቀፍ ኢንስቲትዩሽኖች አሉ። የወርልድ ባንክ፣ የዓለም ባንክ ማለት ነው፣ እና የዓለም አቀፍ የገንዘብ ድርጅት ወይንም ደግሞ አይኤምኤፍ የሚባሉት እነዚህ በመሰረቱ የሶስተኛው ዓለም ሀገሮች እንደ ኢትዮጵያ፣ እንደ አንጎላ፣ እንደ ናይጄሪያ የመሳሰሉት በሮቻቸውን እንዲከፍቱ የነጻ ንግድ፣ የነጻ ገበያ መከተል አለባችሁ እያሉ ይወተውታሉ እና ይሄ ሁኔታ እነዚህን ሀገሮች ሳይወዱ በግድ እንደዚህ አይነቱ መቀመቅ ውስጥ ወጥመድ ውስጥ እንዲገቡ ያስገድዷቸዋል ማለት ነው። በዚህ አማካይነት የተወሳሰበ ሁኔታ ይፈጠራል። አገሮች የእጅ አዙር ቅኝ አገዛዝ ውስጥ ሊወድቁ ይችላሉ ማለት ነው እና በመሰረቱ እንግዲህ ግሎባላይዜሽን በእንደዚህ አይነት ሲገለጽ ወገናዊ ባህሪ የለውም። በእርግጥ የሚከላከሉት አገዛዞች ካሉ፣ ጠንካራዎች ከሆኑ ሊገድቡት ይችላሉ። ይሄ ደግሞ ምንድን ነው እሱ በአገዛዙ ብቻ የሚወሰን ሳይሆን በየሀገሮች ውስጥ ያለው የሲቪል ራይት ሞቭመንት ሲቪል ሶሳይቲ የሚባሉ በተለያየ መስክ የተቋቋሙና የየአገሮቻቸውን ደህንነት የአካባቢ ሁኔታ የትራፊክ አወጣጥና አጠቃቀም ጉዳይና ሌሎች የባህል ነገሮች እንዳይበላሹባቸው የሚታገሉ ድርጅቶች ካሉ ከውጭ የሚመጡ መልቲናሽናል ኩባንያዎች በቀላሉ ገብተው የትራፊክቶችን ሊበዘውዙ አይችሉም ማለት ነው። ከዚህ አንፃር ሲታይ ብዙ አፍሪካ ሀገሮች ድክመቶች አሉባቸው ማለት ነው። በመሰረቱም የአፍሪካ አገዛዝ በቀላሉ በዓለም አቀፍ የግሎባላይዜሽን መዳፍ ስር ሊወድቁ ይችላሉ ማለት ነው።
መልካም እንግዲህ ይሄንን ትንሽ ሰፋ እናርግና እስቲ እዚህ የግሎባላይዜሽን ጠንቅ ከምንላቸው ያንን አገር ኢኮኖሚ አድቅቆና አውድሞ ከንትን ለትልዱን ወደ ከፋ ሁኔታ የሚያመራው አንዱ ሙስና ነው። በሙስና መስክ ላይ ግሎባላይዜሽን ይሄን ነገር የሚያረጉት መንግስታቶችም ሆኑ ትልልቅ ኩባንያ ድርጅቶች ይሄን ነገር ላገዛዙ ለኢትዮጵያ በዚህ ወይንም በሃደግ በትግራይ ያገዛዝ ስራ ያለች ኢትዮጵያ ለዚህ ጥሩ መሰበ ሙስና ተዘፍቃለችና ይሄ የግሎባላይዜሽን ያመጣው ካለው ምስራት ጋር ተያይዞ አገሪቷን ከፍተኛ ውድቀት ውስጥ የከተታት ነውና ኢኮኖሚ ግን አድጓል ይባላል። እስቲ ይሄንን ለማያትም ይቻልበት መንገድ አለ። ሙስና ራሱ አገር ውስጥ መተከሉ የግሎባላይዜሽን ጠንቅ ነው የሚለው መደምደም ያለ ይሄን እንዴት ነው የሚያውቁ?
አሁን እንግዲህ ሙስና በተለይም ባለፉት 23 አመታት ወይንም ደግሞ ባለፉት 15 አመታት እየጎላ የመጣ ጉዳይ ነውና ሙስናና በአገሮች ውስጥ ያለው የኢኮኖሚ አካሄድ አንድ ላይ የተሳሰሩ ናቸው ማለት ይቻላል። ለምሳሌ ምዕራብ አውሮፓ ውስጥ ሙስና ይሄን ያህል የተስፋፋ አይደለም። ምክንያቱም የኢኮኖሚ እድገቱ ሰፋ ያለ ሙሉ ሁኔታ ደግሞ ራሱ የስነ መግባር ጉዳዮች በቀላሉ ሙስና እንዳይስፋፋ ሊያግድ ይችላል። በሌላ በኩል ወደ ኢትዮጵያ ስንመጣ አንደኛ እንግዲህ ምንድነው እሱ ኢትዮጵያ የስትራክቸራል አጀስትመንት ወይንም ደግሞ የመዋቅር መስተካከያ ፕሮግራምን እንድታዋቀር ወይንም ተግባራዊ እንድታደርግ ተገደደች በኋላ በ1991 ዓመተ ምህረት በ1992 ዓመተ ምህረት እንደ አውሮፓ አቆጣጠር እዛን ጊዜ ጀምሮ የኢትዮጵያ የኢኮኖሚ ሁኔታ ለየት ያለ መጥቷል ማለት ይቻላል። ይህ ማለት ይበልጥ ለሙስና እንዲጋለጥ አድርጎታል ማለት ነው። ምክንያቱም እንደምናውቀው በጣም ደካማ የሆነ ሰፋ ያለ የሲቪል ሶሳይቲ በሌለበት ልዩ ልዩ ፓርቲዎች በሌሉበት የመንግስቱ አወቃቀር ራሱ ደካማ በሆነበት ሁኔታ ውስጥ ነው እንደዚህ አይነት እንደ ወያኔ አገዛዝ ስልጣን ሊይዝ የቻለው። ስልጣን ሲወጣ ደግሞ የተወሰኑ ቅድመ ሁኔታዎችን ማሟላት እንዳለበት የተረጋገጠ ነበር። በዛ አማካይነት ብቻ ነው ከምዕራብ አውሮፓ ከአሜሪካን እና ከዓለም አቀፍ ኢንስቲትዩሽኖች እርዳታ ወይንም ደግሞ ድጎማ ሊያገኝ የሚችለው እና እነዚህ ሁኔታዎች ሳይወዱ በግድ እንደዚህ አይነቱ የሙስና ሁኔታዎች ሊከቱት ይችላል። በመሰረቱ እነዚህ ኢንተርናሽናል ድርጅቶች ወይንም ዓለም አቀፍ ድርጅቶች ሲመጡ ሙስና እናስፋፋለን ብሎ አይደለም የሚመጡት። ግን ይሄ ክንውናዊ ሂደቱ ራሱ የኢኮኖሚክ ፖሊሲው እንደ ፕራይቬታይዜሽን እንደ ገንዘብን የመቀነስ ጉዳይ ለምሳሌ የኢትዮጵያ ገንዘብ ከዶላር ጋር ሲወዳደር እንዲቀንስ ተደርጓል። ሊበራላይዜሽን ማለት የሀገርን ገበያ ለውጭው ገበያ ክፍት የማድረግ ጉዳይ እነዚህ ነገሮች በመሰረቱ ግልጽነት በሌለ ሁኔታ ስለተካሄዱ እና ተወዳዳሪም ስላልነበር ጥቂት ሰዎች የዚህ አይነት የኢኮኖሚ ፖሊሲ ተጠቃሚዎች ሆነዋል ማለት ነው። እና ይህ ሁኔታ ሳይሆን በግድ ሙስናን ሊያስፋፋ ይችላል። አንዴ ነው። ሁለተኛ ከውጭ የሚመጡ መልቲናሽናል ኩባንያዎች ወይንም ደግሞ ኢትዮጵያ ውስጥ ኢንቨስት ሊያደርጉ የሚፈልጉ አንዳንድ መስሪያ ቤቶችን አንዳንድ ሚኒስቴሮችን ያታልሏቸዋል። ሁለት ሶስት ድርጅቶች ሲመጡ ይህን ያህል ጉቦ ሰጥሃለሁ ይህንን መዋለ ነዋይ እዚህ ቦታ ላይ ተግባራዊ ባደርግ ብሎ ቃል ይገባል። እንግዲህ ሁለት ሶስት አማራጭ ሆነው በሚቀርቡበት ጊዜ የተሻለ ጉቦ የሚሰጠው ያንን ቅድመ እንትን የመዓለ ነዋይ ሁኔታ ሊያገኝ ይችላል ማለት ነው። እና እነዚህ ሁኔታዎች በኢትዮጵያ ብቻ ሳይሆን በብዙ የሶስተኛው ዓለም አቀፎች ተስፋፍቷል። ይሄ ደግሞ እየተለመደ ሲሄድ ሙስና ራሱ የስርዓቱ አንድ አካል ይሆናል ማለት ነው። እና በዚህ አይነት ሁኔታ ዛሬ በኢትዮጵያ ምድር ከፍተኛ የሆነ የሙስና መስፋፋት ተካሂዷል ማለት ነው። ከላይ እስከ ታች ድረስ የተዋቀረ ኢኮኖሚውን አላንቀሳቅስ ያለ ወደ ውስጥ ገብተው ኢንቨስት እናደርጋለን፣ እውቀታችንን እናሳትፋለን፣ እናውላለን የሚሉ ኃይሎች በቀላሉ ሊገቡ የማይችሉበት ሁኔታ ተፈጥሯል ማለት ነው። እና በዚህ አይነት ነው የሚገለጸው እንግዲህ ኢኮኖሚያዊ እና አሉታዊ ገጽታው ምንድን ነው። እሱ ሌሎች ኃይሎች ገብተው እንዳይሳተፉና እውቀታቸውን እንዳይካፈሉ ይታገዳሉ ማለት ነው። ኢኮኖሚ በተወሰነ አካባቢ ብቻ እንዲሽከረከር ያደርጋል ማለት ነው። ጥራት ያለው አካሄድ እንዳይደረግ ይገደዳል ማለት ነው። በመሰረቱ በአገዛዙ ላይ ብቻ የሚቆይ ሳይሆን ሌላው የህብረተሰብ ክፍልም ይህንን ሁኔታ እንደ ኖርማል አድርጎ ሊወስደው ይችላል እና ሙስና ልክ እንደ ባህል ሆኖ ሲወሰድ ታዳጊ ትውልድም በዛ አይነት ሊኮተኮት ይችላል ማለት ነው። እና ኢኮኖሚያዊ ተጽዕኖ ብቻ ሳይሆን ያለው ከባህልና ከስነ ምግባርም አንጻር ከፍተኛ የሆነ አሉታዊ ተጽዕኖ አለው ማለት ነው። እና ከዚህ አንጻር መታየት ያለበት ይመስለኛል።
አይ በጣም ጥሩ። እስቲ ደግሞ አሁን ወደ ግልጽ ወዳለው ወደ ኢትዮጵያ ኢኮኖሚ እንጠጋን በልና ዓለም አቀፍ ድርጅቶች ብዙ ጊዜ በኢትዮጵያን ኢኮኖሚ እንዲያደግ የሚለው ያው የትግሮ ያና ገዛዝም እንደዚሁ ፕሮፓጋንዳ ያደርግበታልና ከ10% በላይ እንዳደገ ባለፉት 15 እና 20 አመቶች ውስጥ ሲዘገብ ኑሯል። አሁን ምዕራባውያን አገሮች 2 እና 3% ካደገ ትልቅ ልልታ ነው። ትልቅ የስራው እድል አለ፣ የመሻሻሉ ምልክት ይታያል፣ ደሞዝ ጭማሪ ይታያል። አዎ ብዙ የኢኮኖሚ መስፋፋት ይታያል። በአንድ ሀገር ውስጥ 15 እና 20 አመት ከ10 እስከ 15% ያደገበት ሀገር በመሬቷ በኢትዮጵያ የሚታይ እድገት አለ? ምንድነው መለኪያው? ኢትዮጵያ ውስጥ እድገት አለ ሲባል 10 እና 15% በየአመቱ ካደገ ምን ውጤት መታየት ነበረበት በኢትዮጵያ እንደሞያ ባለቤትነቱ?
በመሰረቱ እንግዲህ እንደዚህ አይነቱ አቀራረብ የኢትዮጵያ ኢኮኖሚ ባለፉት 10 እና 15 አመታት በሁለት አሃዝ የሚቆጠር ወይንም ደብል ዲጂት የሚቆጠር እድገት አሳይቷል። 7-9 አድጓል እየተባለ ይወራል። ይሄ ግን ምንድነው እሱ ትክክለኛ አካሄድ አይደለም። ምክንያቱም ሁኔታውን በደንብ አድርገን ጠጋ ብለን ስንመለከት የአይነቱ እድገት በመንገድ ስራ ላይ፣ በህንጻ ስራ ላይ፣ በሆቴል ቤቶች መስፋፋት ላይ እና ከዛ ባሻገር ደግሞ የአበባ ተከላ፣ የቡና ተከላ እና ሌሎች ወደ ውጭ የሚላኩ የጥሬ ሀብቶች ላይ ያተኮረ እንጂ በመሰረቱ በኢንዱስትሪ ተከላ ላይ፣ በማኑፋክቸር መንፍ መስፋፋት ላይ፣ በእደ ጥበብ መስፋፋት ላይ እና በአገር ውስጥ ደግሞ ሰፋ ባሉ ባለመልክ በሚታዩ ከተማዎች ግንባታ ላይ የሚታይ አካሄድ አይደለም። እና እንደሚታወቀውና እንደምናየው ከሆነ የአገራችን ገበያ በተወሰኑ አካባቢዎች ብቻ የተከማቸ ነው ማለት ይቻላል። በተለይም በአዲስ አበባና በአካባቢው እና ወደ ጅማ፣ ወደ ኢሊባቦር፣ ወደ ሲዳሙ፣ ወደ ሌሎች ክፍለ ሀገሮች ስንሄድ አሁንም ቢሆን የኢትዮጵያ የኢኮኖሚ እጅግ በጣም ዝቅተኛ በሆነ ሁኔታ ውስጥ እንዳለ እንገነዘባለን። እነዚህ ከተማዎች አላደጉም። አዲስ አበባ ባለፉት 10 እና 15 አመታት ብዙ አይነት ግንባታ ክንዋኔ እየተካሄደ ነው። እንግዲህ ከዚህ አንጻር በመነሳት ኢኮኖሚ ይህን ያህል አድጓል፣ ኢትዮጵያ በዓለም አቀፍ ደረጃ የኢኮኖሚ እድገቶች ከሚታዩባቸው ሀገሮች አንዷ ናት እየተባለው ነው የሚወራው። እና ይህ አይነቱ አቀራረብ እጅግ በጣም የተሳሳተ ነው ማለት ይቻላል። ቅድም እንዳልከው የአንድ ሀገር የኢኮኖሚ እድገት በመሰረቱ ምንድን ነው እሱ በሰዎች ህይወት ላይ መሰረታዊ ለውጥ ማምጣት መቻል አለበት። ይኸውም የኑሮን መሻሻል መምጣት አለበት፣ ድህነትን መቅረፍ አለበት፣ ሰዎች ንጹሃን ማግኔት አለባቸው ሰዎች መብራትን ማግኔት አለባቸው ልጆቻቸውን በሚያገኙት ገቢ ማስተማር መቻል አለባቸውና ቆሻሻ ደግሞ መታየት አለበትምና ከዚህ አንፃር የኢትዮጵያን ኢኮኖሚ እድገት ስንመረምረው እጅግ አወዛጋቢ የሆነ ሁኔታ ውስጥ እንዳለን እንገነዘባለን ማለት ነው። ለዚህ ደግሞ ኢኮኖሚስት መሆን ወይንም ደግሞ ብዙ መመራመር የሚያስፈልግ አይመስለኝም። ምክንያቱም ያለው ተጨባጭ ሁኔታ ራሱ በግልጽ የሚነግረንና የሚያሳየን ነው። ድህነቱ እየተስፋፋ ነው። የኑሮ ውድነት በጣም ጨምሯል። አንዳንድ ሰው 1500 2000 የኢትዮጵያ ብር ያገኘ የቤት ክራይ 3000 እና 4000 የኢትዮጵያ ብር መክፈል ስለማይችል በደጀ ሰላም አካባቢ ያደረ ወደ ስራ ቦታ ይሄዳል። አዲስ አበባ ውስጥ የሚኖረው ህዝብ 80% በስለም ወይንም በቆሻሻ ቦታ ነው የሚኖረው እና ከዚህ አንፃር ስናይ ባለፉት 15 አመታት እየተካሄደ ያለው የገበያ ኢኮኖሚ የሚባለው ወይንም በእድገት ይገለጻል የሚባለው ኢኮኖሚ ሰፋ ያለ ገበያ ሊመሰረትና ሊያዋቀር ይችላል አይደለምና በአዲስ አበባ ውስጥ ብቻ የተከማቸ እንግዲህ አንዳንድ ደሞ አካባቢዎች አሉ እንደ ባህር ዳር እነዚህም ቢሆን በመሰረቱ ከአገልግሎት መስጫ ውጪ ይወጡ አይደሉምና ሰፋ ያለ ኢንዱስትሪ የተተከለባቸውና የማባዘት ባህሪ ኖራቸው በየወረዳዎች በየቀበሌዎች እየተስፋፉ ስራ ፈላጊ ለሆነው ህዝብ የስራ መስክ ሊሰጡ ይቻሉ አይደሉምና ባጭሩ ምንድነው እሱ የአንድ ሀገር ኢኮኖሚ እድገት አድጓት ሲባል የግዴታ በ ሰው የኑሮ መሻሻል መገለጽ አለበት። እንዳልከውም የምዕራብ አውሮፓ ኢኮኖሚ በታሪክ ውስጥ ከ5% በላይ ያደገበት ጊዜ የለም። ይሄም ደግሞ ምንድነው እሱ በአፍላው ወቅት ከሁለተኛው ዓለም ጦርነት በኋላ የዛን ጊዜ ሪኮንስትራክሽን ፔሪየድ ነበረ። አገሮቻቸውን ከሁለተኛው ዓለም ጦርነት መድቀቅ በኋላ መገንባት የጀመሩበት ወቅት ነበር። በዛን ጊዜ ኢኮኖሚው በ5% እያደገ ይታይ ነበር። ከዛ በኋላ ግን በ2 አሁን ደግሞ በ1% አካባቢ የሚሽከረከር ነው። ይሄም ደግሞ ምንድነው እሱ ኢኮኖሚው ራሱ አድጓል ተስፋፍቷል። በአንድ አካባቢ ብቻ የተመሰረተ ሳይሆን ሰፋ ያለ የውስጥ ገበያ አለ። እዚህ የምኖርበት አገር እንደዚህ ነው፣ ስዊድንም እንደዚህ ነው፣ ሌሎች የአውሮፓ ሀገሮችም እንደዚህ አይነት ሁኔታ ይታያል። በአንጻሩ ግን ኢትዮጵያ ውስጥ እንደዚህ አይነት ሁኔታ የለም እና ይሄ 10 እና 11% ይታይ የሚባለው የኢኮኖሚ እድገት በመሰረቱ የኢኮኖሚ እድገት አይደለም።
ይሄን እንግዲህ አብዛኛው ኢትዮጵያ የሚጋራው ነው። ምክንያቱም ከዛ ከሚባለው እድገት ተቋዳሽ የሆነ ህዝብ ስለሌለ የጥቂቶች የማን ነው የካድሮች ጥቅም ብቻ ስለሆነ ወደዙ ጠጋባለው እንት ወደዙ ኢኮኖሚ ጉዳይ እንነሳ እንትን እንመለስበትና የአንድ ሀገር ኢኮኖሚ ዋናው እንግዲህ በመሬት ላይ የሚታየውን የስራ እድሉን እንተውና በሌላው መልኩ አንድ አገዛዝ ህዝብ የመረጠው ከሆነ በሰላማዊ መንገድ ያስተዳድራል። ወታደር አይገነባም፣ ጦር ተናከማችም፣ ሆነ ቤቶችን አያራባም፣ እንዲህ የመሳሰሉ ነገሮች አሉ። ዛሬ የትግራይ ያን አገዛዝ አብዛኛው የኢኮኖሚ ባጀቱ 70-60% ይሆናል ይባል ግምት አለ። በዛ አይነቱ የመጨቆኛ መሳሪያዎችን ለማስተዳደሪያ ነው የሚጠቀምበት። ይህ ባለበት ሁኔታ እድገት አለ የሚለውን ነገር ውጭ መንግስታቶች የሚያስተጋቡት ለምንድን ነው ይላሉ።
እንግዲህ እያንዳንዱ የውጭ አገዛዝ እንደሚታወቀው በዓለም አቀፍ ደረጃ ትልቅ ወይንም ደግሞ ከፍተኛ እስቅድምድሞሽ አለ። በተለይም ደካማ ሀገሮችን በራሳቸው ቁጥጥር ስር የማድረግና የራሳቸው ቡችላ ወይንም ደግሞ ቫሳል ስቴት የሚባሉ አሉ የማድረግ ባህሪ ይታያል። እና ከዚህ አንጻር እንደ ወያኔ አገዛዝም ሌሎች ሀገሮች ለራሳቸው የሚስማሙና የራሳቸውን ፍላጎት የሚያማሉ ትዕዛዞቻቸውን የሚቀበሉ አገዛዝን እንደ ዴሞክራሲያዊ እንደ ልማትን አምጪ ተስፋ የሚጣልባቸው የተባሉ ይወደሳሉ። የኢትዮጵያ ብቻ ሳይሆን የሩዋንዳው የዩጋንዳው አገዛዝም በዚህ አይነት መልክ የሚገለጹ ናቸው። እንግዲህ ይሄ ከራሳቸው ጥቅም ጋር የተያያዘ ነው እና የራሳቸውን ጥቅም የሚጋሩስ ከሆነ ድረስ ይረግፏቸዋል። አይ ይሄንን ደግሞ የሚቃወሙ ከሆነ እና ያቋም ለውጥ እስካመጡ ድረስ ደግሞ እንደ ጠላት ያዩዋቸዋል። ይሄ ደግሞ በታሪክ ውስጥ የተረጋገጠ ጉዳይ ነው፣ አዲስ ነገር አይደለም እና ነገሩ ከዚህ አንጻር ነው መታየት ያለበት። በሌላ በኩል ደግሞ ቅድም እንዳልከው አብዛኛው ባጀት የሚውለው 70% ለጦር መሳሪያ፣ ለስለላ፣ ለፌዴራል ፖሊስ እና በጠቅላላው ለቢሮክራሲው መዋቅር ነው እና ይሄ ማለት ደግሞ ምንድን ነው እሱ እነዚህ ይሄ መስክ ወይንም እነዚህ ሰብሴክተሮች ምርታማ አይደሉም፣ ተጠቃሚዎች ናቸው፣ ምርት የሚመረትባቸው አይደሉም፣ ሀብት አፈራቾች አይደሉም። አንድ ህብረተሰብ ውስጥ የሚመረተውን ምርት የሚመጡ ናቸው ማለት ነው እና ይህ ማለት ምንድን ነው እሱ አብዛኛው የህዝብ ገንዘብ በቀረጥ አማካይነት ወደ መንግስት ካዚና ውስጥ የሚገባና ለበጀት የሚመደበው ምርታማ ላልሆነ፣ የስራ መርክ ለማይከፍት፣ ሀብት ለማይፈጥር፣ የውስጥ ገበያን ሊያዳብር ለማይችል ሁኔታ ላይ ነው የሚውለው ማለት ነው እና ይሄ ደግሞ በጣም አደገኛ ነው ማለት ነው እና ይህንን ለምሳሌ ወደ ሌሎች ሀገሮች ስንተረጉመው ለምሳሌ ጀርመን ኢኮኖሚ በአንድ በኩል ለጦር መሳሪያ፣ ለፖሊስ፣ ለጦር ሰራዊት ወዘተ ወዘተ ባጀት ያወላሉ፣ ከፍተኛ ባጀትም አላቸው። በሌላ በኩል የጦር መሳሪያዎቻቸው ሆነ ሌሎች ነገሮች አገሮቻቸው ውስጥ የሚመረቱ ናቸው እና ከእንትኑ ከኢኮኖሚው ጋር የተሳሰረ ነው እና ሊንክድ የሆነ ነው ማለት ነው። ወደ ኢትዮጵያ ስንመጣ ግን ለምሳሌ የጦር መሳሪያዎችን ኢትዮጵያ ከውጭ ትገዛለች፣ የመጨቆጫ መሳሪያዎችን ከውጭ ትገዛለች፣ ለፖሊስ ለወታደር የሚሆኑ ልብሶችን ከውጭ ታስመጣለች እና ልዩ ልዩ የኤሌክትሮኒክ የሆኑ ለስለላ የሚያገለግሉ መሳሪያዎችን ከውጭ ታስመጣለች ሀገሪቱ ይህንን መምረት ስለማትችል እና ይህ ማለት ምንድን ነው እሱ በጣም የተቆጠበ ሀርድ ከረንሲ ወደ ውጭ ይውላል ማለት ነው። በዚህ ገንዘብ ለምሳሌ ምርታማ የሆነ ኢንዱስትሪ ቢተከል እና ብዙ 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 ፕሮጀክቶችን መትከል ይቻላል፣ የስራ መስክ መክፈት ይቻላል፣ ሀብት መፍጠር ይቻላል፣ የሀገሪቱን ኢኮኖሚ ማዳበር ይቻላል። ግን ምንድን ነው እሱ ወያኔም ሆነ ቀደም ብሎ ያሉት አገዛዞች ከሀገር አንጻር ከህብረ ብሔር አንጻር ከብሔራዊ ነጻነት አንጻር ስለማይታያቸው ከራሳቸው ጥቅም ብቻ እንዴት አድርገን ስልጣን ላይ መቆየት እንችላለን፣ ያለንን የኢኮኖሚና የማህበራዊ ሁኔታ የበላይነት ጠብቀን እንቆያለን በሚል ሳይወዱ በግድ ይህንን የመጨቆኛ መሳሪያቸውን እያጠነከሩ ይሄዳሉ ማለት ነው። ይሄ ደግሞ ምንድን ነው እሱ በህዝብ ላይ ይሄን ያህልም እምነት የላቸውም ማለት ነው እና እምነት ስለሌላቸው ሳይወዱ በግድ ወደዛ እንዲያደሉ ይገደዳሉ ማለት ነው። እምነት ያለው መንግስት ከሆነ፣ ዴሞክራቲክ ከሆነ፣ በህዝብ የተመረጠ ከሆነ፣ ደግሞ ህዝብንም የማይፈራ ከሆነ እና ህዝብንም የሚያካትት ከሆነ የግዴታ በተለይም የውስጥ የመጨቆኛ መሳሪያውን በእንደዚህ አይነት መልክ ማጠናከር የለበትም ማለት ነው። ምክንያቱም በህዝብና በአገዛዝ መካከል መተማመኖች መኖር አለባቸው እና የአንድ ሀገርም ዘላቂነት ሊኖር የሚችለው በህዝብና በአገዛዝ መካከል በኢንስቲትዩሽኖች መካከል መተሳሰብ ሲኖር ነው እና እንደ ጠላት የሚተያዩ ከሆነ የአገዛዝ ለጊዜው ስልጣን ላይ ሊቆይ ይችላል እንጂ አንድ ቀን መውደቁ የማይቀር ጉዳይ ነው። ምክንያቱም አንድ ህዝብ እየደህየ ሲሄድ፣ እየራበው እየጠማው ሲሄድ አንድ ቀን ሆ ብሎ ተነስቶ አገዛዙን የማይጥልበት ምክንያት አይታየኝም እና ነገሩን ከዚህ ማየትም የሚያስፈልግ ይመስለኛል።
መልካም። ሌላ ደግሞ አንድ አገራችንን ወደ ውድቀት ከሚከቱ ነገሮች አንድ ጉዳይ እናንሳ። ይኸው ምንድን ነው? የዲያስፖራውን ተሳትፎ በሚመለከት ነው። አላደለንም እና በዓለም ውስጥ እንደነ ህንድ ያሉ አገሮች ዜጎቻቸውን በልዩ ልዩ ሀገር አስተማርተው በካናዳ፣ በአሜሪካ፣ በሰሜን አሜሪካ ወደ ሀገራቸው የሚልኳቸው እውቀቶች፣ ልዩ ልዩ ነገሮች ህጋዊ መንገድ የተከተለ ሆኖ አገሪቷን በብዙ ብልጽግና ጠቅሟታል። የእኛ ሀገር የዲያስፖራው ተሳትፎ ግን ግን በካዚኖ ኢኮኖሚ ነው። ካዚኖ ህገወጥ የሆነ ነገር ለብነት የማጭበርበር አለቀረጥቃዎች በማስገባት በሙስና የተዘፈቀ ነውና ይሄ የዲያስፖራ ተሳትፎ ላገይቷ አሁን ከመንለው የግሎባላይዜሽን ያገዛዙ ባህሪ የሙስና ባህሪው እንደዚህ ሁሉ ተደምረው እንትኑን ዲያስፖራውን በዚህ አገይቷን ወደ ውድቀት ለመክተት እየሰራ ነው ብለን ለመደምደም እንችላለን።
እንግዲህ ዲያስፖራውን ስንል በአጠቃላይ መመልከት አንችልም፣ ማየትም የለብንም። ምክንያቱም ዲያስፖራው ስንል እኔንም አንተንም ሁላችንም የሚከተል ነው። እኔና አንተ ደግሞ እንደምታውቁ ይህንን አገዛዝ እንቃወማለን፣ ድምጻችንን እናሰማለን። እና ዲያስፖራው የተዘበራረቀ ነው ማለት ነው። በአንድ በኩል እንግዲህ አንድ የዲያስፖራ ክፍል አለ፣ ቤተሰቡን የሚረዳ አለ። ቤተሰቦቻቸው ከውጭ በሚላክላቸው ገንዘቦች ጥገኛ ሆነው አሉ ማለት ነው። እና ሳይወድ በግድ ያ ገንዘብ አገር ውስጥ በሚገባ በጊዜ ተመንዝሮ ሽንኩርት፣ ሌሎች ቁሳቁሶችን በመግዛት ቤተሰቦች ይጠቀሙበታል ማለት ነው። ይሄ አንዱ ሁኔታ ነው። እንደሚታወቀው ወደ $4 ቢሊዮን ከዲያስፖራው ብቻ ይገባል የሚባለው። እንደውም ኢትዮጵያ ከውጭ ወደ ውጭ ልካ እቃዎችን ማለት ነው፣ ቡናን፣ ሰሊጥን፣ ኑግን፣ ቆዳን እነዚህ ከምታገኙ ይልቅ ዲያስፖራው በአጠቃላይ የሚያገኘው ወደ ውስጥ የሚያስገባው ገንዘብ ይበልጣል ነው የሚባለው። አንደኛው በዚህ መልክ መታየት ያለበት ይመስለኛል። በሌላ በኩል በትክክል እንዳልከው ከራሳቸው ጥቅም አንጻር የሚያዩ በአጭር ጊዜ ውስጥ አለ አይደለም ለመክበር የሚፈልጉ፣ ሁለተኛ ደግሞ እዚህ አንድ ሰው እድሜው እየገፋ ሲሄድ ብዙ አመት ከኖረ ነገሮች ሁሉ ድንግርግር ሲሉበት ሳይወድ በግድ እንደዚህ አይነት ሁኔታ ውስጥ ይወድቃል ማለት ነው። በሌላ በኩል ደግሞ አገዛዙ ባለበት ተቃውሞና ባለበት ድክመት የተነሳ እና ራሱም ደግሞ በሚያካሄደው የከፋፍለ ፖሊሲ ምክንያት የተነሳ በአገር ቤት ውስጥ የሚያካሄደውን ወደ ውጭም ሄዶ የተወሰነውን የዲያስፖራ የህብረተሰብ ክፍል በራሱ አካባቢ ለማምጣት ይታገላል። አንዳንዱንም ለማሸነፍ ችሏል። በዚህ አማካኝነት እንግዲህ ምንድነው እሱ በዚህ በድለላ ስራ ውስጥ በማጭበርበር ውስጥ እና እንዳልከው በአየር ንግድ ውስጥ የሚሳተፉ ግለሰቦች አሉ ማለት ነው። ይሄ እንግዲህ ከፍተኛ የሆነ አደጋ አለው ማለት ነው። አንደኛ አገዛዙን እድሜውን እንዲያራዝመው ይረዳዋል። ይሄ አደጋ አለው። ሁለተኛ የተወሰነ ድጋፍ ይሰጠዋል። ይሄ ምንድን ነው ሳይኮሎጂካል እና ፖለቲካ ድጋፍ ይኖራል ማለት ነው። በሶስተኛ ደረጃ እንግዲህ አንዳንድ እነዚህ በእንደዚህ አይነት ውስብስብ ሁኔታ ውስጥ የተሰማሩ ሰዎች ወደ አገር ቤት ውስጥ በሚገቡበት ጊዜ ባለው ስትራክቸር ውስጥ ወይም ተቃውሞ ውስጥ በመካተት ወደማይሆን ስራ ይሰማራሉ ማለት ነው። እና ይሄ በብዙ አገሮች የታየ ነው። እና ከዲያስፖራ የሚመጡ መጥፎ ነገሮች የአገርን ባህል የሚያቃውሱ ለምሳሌ እንደ ማፊያዊ ተግባሮች ሊቋቋሙ ይችላሉ ማለት ነው። እንደሚታወቁ አንዳንድ መንግስታት ከውጭው ዓለም ጋር በመተሳሰር አገር ውስጥ ጠንካራ የሆነ ህብረተሰባዊ እሴት እንዳይመሰረት የሚያግዱ አሉ። ይሄ ማለት ደግሞ ምንድነው እሱ አንዳንድ ለምሳሌ ጤናማ አስተሳሰብ ያላቸው ውስጥ የሚንቀሳቀሱ ከበርቴዎች መዋለ ንዋዮቻቸውን ተግባራዊ ለማድረግ እንዳይችሉ ያግዷቸዋል ማለት ነው። ምክንያቱም ከዚህ የሚሄደው ዲያስፖራና አገር ውስጥ ያለው የተዋቀረው መንግስታዊ ተቋም አንድ ላይ በሚተሳሰሩበት ጊዜ አይ ሌሎች ገብተው ውስጥ እንዲሳተፉና የብልግናው ወይንም የሙስናው ወይንም ደግሞ ሀገርን የማዳከሙ ስትራቴጂ ውስጥ እንዲካተቱ ያስገድዷቸዋል። እምቢ ካሉ ደግሞ ከኢኮኖሚ እንዲጋለሉ ያደርጋሉ ማለት ነው። እና አደጋውም በዚህ መልክ መታየት አለበት ማለት ነው። እና ነገሮችን ማየት አለብን። እንግዲህ ይሄ ከውጭ ያለው በአጠቃላይ ዳያስፖራ ነገሮችን ከሀገር አንጻር ማየት አለበት። የመጪው ትውልድ እድል ምን መሆን አለበት? ምክንያቱም እያንዳንዳችን ልጆች አሉን፣ ልጆቻችን ደግሞ ልጆች ይኖራቸዋል እና ልጆቻችን ጤናማ ሀገር፣ ሰላም የሸፈነባት ሀገር፣ የበለጸገች ሀገር፣ ደህና ሀገር ይፈልጋሉ ማለት ነው እና ከራሳችን ጥቅም ብቻ በመነሳት የሀገራችንን እድል መወሰን የለብንም ማለት ነው እና ነገሩን በሰፋ ባለመልኩ ብንመለከት ነገሮችን መልክ ልሰጣቸው እንችላለን። ያገዛዙንም እድሜ ማሳጠር ይችላል ማለት ነው።
እሺ፣ በጣም ጥሩ ግንዛቤ ነው ሰጡን። ሌላ አሁን እንግዲህ ሰዓታችን ያልቅ ነው። አንድ ሁለት ጥያቄዎች ለማስቀመጥ ፈልጋለሁና ምናል በ3 ደቂቃዎች ቢመልሱልኝ። አንዱ እስካሁን የተናገርንበትን ጠቅለል ባለ ሁኔታ ካየ ነው የአገሪቷ ውስጥ ዝርፍ ያለ በጋድ የሚታዩ የአገሪቷ ባጀት ምስጢራዊ ነው፣ እንዴት እንደሚደላደል አይታወቅም፣ ሁሉም ነገር የማፊያ ስራ ነው የሚሰራው። ግን ይሄም ሆኖ አሁን በቅርቡ በኖርዌይ አንድ ዓለም አቀፍ የትራንስፓረንሲ ድርጅት የሆነ የትግራይ ያኔ መንግስት በዚህ ድርጅት ውስጥ እንዲቀላቀል ፈቅዷል እና አሁን እርሶ በሰጡን አስተያየቶች ሌሎችም ሁራኖች ባላቸው ግንዛቤ ምንም ነገር አልተሰራም ማለት ነው? የወያኔ ደጋፊዎች ባገይቷ ውስጥ ግልጽነት አለ፣ ሁሉ ነገር የሚሰራው በግልጽ ነው፣ ዲሞክራቲክ ነው የሚለውን ይሄን ድፍረት ለሰጠው ወያኔን በዛ ድርጅት እንዲቀላቀል ማድረጋቸው የማን ስንፍና ነው?
እንግዲህ እንደሚመስለኝ በርግጥ በእኛ በመንቀወመው ዲያስፖራውስ ባለነው ሰዎች ዘንድ ይሄን ያህል ድክመት አልታየም። ሰላም ሲደረግ ነበር፣ ፕሮቴስት ሲደረግ ነበር፣ መግለጫዎች ይሰጣሉ፣ ያው በየደረገሶችም በእንግሊዘኛ የሚጽፉ አሉ። ድክመት እንኳን የታየ አይመስለኝም። በሌላ በኩል ደግሞ አገዛዙ ራሱ አንዳንድ ኢንስቲትዩሽኖችን ኮረፕት ያደርጋል እና ብዙ መታሳሰሮች አሉ። ይሄ አገዛዝ ደግሞ እንዳወድቅ የሚፈልጉ እንትኖች አሉ፣ ዓለም አቀፋዊ ኢንስቲትዩሽኖች፣ መንግስታት አሉ። ምክንያቱም ጥቅማቸው ከዚህ አገዛዝ ጋር የተያዘ ነው ማለት ነው እና ይሄ አገዛዝ ኮረፕት እንደሆነ፣ ይሄ አገዛዝ ዴሞክራት እንዳልሆነ፣ ይህ አገዛዝ ብዙ ታጋዮችን እስር ቤት እንዳጎረ፣ ጋዜጠኞችን ለሰብአዊ መብት የሚታገሉት እንደሚያሳድድ እና እስር ቤት ውስጥ በሆነ ባልሆነ መልክ እየፈረጀ እንደሚከታቸው የታወቀ ነገር ነው። ይህም በዓለም አቀፍ ደረጃ በተለያዩ የኢትዮጵያ የሲቪል ሶሳይቲው ድርጅቶች በተለይም ዲያስፖራ ውስጥ ባሉና በሚንቀሳቀሱ በደንብ እንትን እየተጋለጠ ያለ ጉዳይ ነው እና ይሄንን ሁሉ እያዩ በእንደዚህ አይነት ሁኔታ ውስጥ ይካተት ማለታቸው ራሱ በጣም የሚያሳዝን ነገር ነው እና የእነሱንም እሴት የእነሱንም ባህል በጥያቄ ውስጥ የሚያስቀምጥ ነው። እንደሚባለው ዴሞክራሲ የሚከፈል ነገር አይደለም፣ ሰብአዊ መብት የሚከፈል ነገር አይደለም፣ እድገትም ቢሆን የሚከፈል ነገር አይደለም። ምክንያቱም በዓለም አቀፍ ደረጃ ያለ ህዝብ በሙሉ እኩልነትን ይፈልጋል፣ ሰላምን ይፈልጋል፣ ዴሞክራሲን ይፈልጋል እና ስለዚህ አሁን ባለው ሁኔታ ውስጥ ኢትዮጵያ ውስጥ እድገት አለ፣ ኢትዮጵያ ውስጥ ሰላም አለ፣ የኢትዮጵያ አካሄድ ትክክል ነው ብሎ ማያለትና ይህንን አገዛዝ በእንደዚህ አይነት ሁኔታ ውስጥ እንዲካተት ማድረጉ ራሱ ከፍተኛ የሆነ እኔ እንደ ወንጀል አድርጌ ነው የምቆጥረው እና ትክክለኛ አካሄድ አይደለም በመሰረቱ።
በጣም ጥሩ ኢንስቲንግ፣ ለወደፊቱ ልቦና ይስጠንና የሚሰራውን መስራት አለበት ሁሉም ባለሙያውም ኢትዮጵያዊ ነኝ የሚለውም። እንግዲህ ጊዜያችን ለማጠቃለል 1.5 ደቂቃ ይቀረናል፣ ከዛ በኋላ ፕሮግራማችን መዝጋት አለብን። በእውነቱ ዶክተር ፈቃደ ብዙ ያላነሳናቸው ጉዳዮች አሉ። በአገራችን ኢትዮጵያ የኤፈርት ሚና ምን እንደሆነ፣ ስቴት ሞኖፖሊ ምን ጉዳት እያደረሰ እንደሆነ፣ የመሬት ይዞታው ጉዳይ አለ፣ የግጭቶች አሉ። ማአት ሰፊ ነው፣ አድማሱ ሰፊ ነው የኢትዮጵያ ፖለቲካ። ግን እስቲ ጠቅለል ባለ ሁኔታ እርስዎ የሚሰጡት የማጠቃለያ ሀሳብ ካለዎት ለእርስዎ ድሉ ልስጥና በሌላ አጋጣሚ ሌላ ፕሮግራም አዘጋጅተን ሰፋ ያለውትን በተለይ የኤፈርትን ሚና በሀገራችን የሞኖፖል እንትን ምን አይነት ጉዳት እያደረሰ እንዳለ ማልዳሰስ ነው። ይሄ ራሱ አንዱ የሀገራችን ውድቀት ከሚያመጣው አንዱ ክፍል ነው እና እድሉ ልስጥዎትና በ3-4 ደቂቃ ውስጥ ካጠቃልሉልን አመሰግናለሁ። በእኔ በኩል ይኸው ነው እንግዲህ ያለኝ የመጨረሻ ጥያቄ።
እንግዲህ ይህንን ጥያቄና መልስ መሰረት ለማስያዝ ከአንድ 3 4 ወር በፊት አንድ ጽሑፍ አውጥቼ ነበር። ከአምባገነን ባሻገር የተወሳሰቡ ነገሮችን የመረዳት አስፈላጊነት የሚልና የኢትዮጵያን ሁኔታ እና ተቀላላውም የአፍሪካን ሁኔታ በዛ መልክ ነው መገንዘብ ያለብን። በዛ መልክ ስንገነዘብ ኢትዮጵያ ውስጥ ያለው አገዛዝ ብቻውን የሚሄድ ሳይሆን ከውጭ ዓለም ጋራ በሽድሮች የተቆላለፈ እንደሆነ ስንረዳ ሙስና የኢትዮጵያን ህዝቦች ድህነት የክልል ፖሊሲ መከፋፈል ወደ ውስጥ ገብቶ ደግሞ ይሄ ያለው ሁኔታ እንዲፋፋምና ወደ እርስ በርስ ጦርነት እንዲያመራ የማድረግ ጉዳይ ከውጭ ዓለም ጋራ በጥብቅ የተሳሰረ መሆኑን መረዳት ያስፈልጋልና በተለይም እንደዚህ አይነት ደካማ የሆነ የፖለቲካ አስተሳሰብ ባለበት አገዛዙ ራሱ ኢትዮጵያዊ ሆኖ ግን ኢትዮጵያን የሚያዳክም ስራ በሚሰራበት ሁኔታ ውስጥና በፍጹም በምንም አይነት ቲዮሪ ሊገለጽ የማይችል እና በጠቅላላው አገሪቱን አደጋ ውስጥ የሚጥል አይደለም የውጭ ኃይሎች በቀላሉ ሊወሩን በሚችሉ ሁኔታ የሀገራችን ሁኔታ እያዘጋጀ ነው ማለት ይቻላል። እና አንድ ህዝብ ደሃ ከሆነ በቀላሉ ለውጭ ጠላት ሊጠቃ ይችላል። ምክንያቱም አንድ ህዝብ ሲመገብ ኢኮኖሚ ሲያድግ ጥሩ ከተማዎች ሲኖሩት የተደላደለ ኑሮ ሲኖረውና በሳይንስና በቴክኖሎጂ ደግሞ እየመጠቀ ሲሄድ በቀላሉ ሊጠቃ ይችላል። እና ይሄ አገዛዝ ግን ይሄ ሁኔታ እንዳይፈጠር እያደረገ ነው ማለት ይቻላል ተሳክቶለት ማለት ይቻላልና ሁላችንም ሁኔታውን ማየት ያለብን ከዚህ አንፃር ነው። የሀገራችን ህልውና የሀገራችን እድገት የሀገራችን የወደፊት ልጆች እድል ምን ይሆናል? ምንድነው መስራት ያለብን? እንዴት አድርገን ነው በመሐከላችን ያለውን ልዩ አስተሳሰብ ወደ ጎን ትተን በአንድ አጠቃላይ መድረክ ተሰብስበን በጥሞና በመወያየት አንድ ስትራቴጂ በመቀየስ ይሄ አገዛዝ እድሜው እንዲያጥርና በአገራችን ውስጥ ሰላምና ዲሞክራሲ ሰፍነው እድገት ሊመጣ የሚችልበትን ኢትዮጵያ አገራችን እንድትከበር እና ለመጪው ትውልድ በሰላም ልትተላለፍ የምትችልበትን ሁኔታ እንዴት አድርገን መሰረቱን እንጥላለን ብለን ነው መታገል ያለብን። እና ሁኔታውን በሰፊው ማየት አለብን ከራሳችን አንጻር ሳይሆን ከድርጅት አንጻር አለብን። በጠቅላላው ኢትዮጵያኖች ነን ከሚለው አንጻር ማየት አለብን። እና የኢትዮጵያን እድል ወሳኞች እኛ ራሳችን ወሳኝ መሆናችንን ማወቅ አለብን። ይሄንን ደግሞ በጋራ ተሰብስበን ስንመካከር ነው አንድ መቋጠሪያ ማስያዝ እንችለው። እንግዲህ በጣም አመሰግናለሁ ለሰጠኝ እድል።
እሺ ዶክተር ፈቃደ በቀለ በጣም እናመሰግናለን። በአድማጮቻችን በፕሮግራሙ አዘጋጆችና በራሴ ስም በጣም ምስጋና ያለኝ ያለ ነው። ሌላ አጋጣሚ ተገይቶ እንድሰፍ የሆነው ውስብስብ ያገራችን ጉዳይ ለማቃኘት እንድንችል እንግዲህ እግዚአብሔር ብቻ ይግጠመን። ለዛሬው አመሰግናለሁ። ደህና ሁኑ።
እኔም አመሰግናለሁ። መልካም ምሽት። አሜን።
አድማጮቻችን የዛሬ የሚያዝያ 26 2006 የሚያዝያ 4 2014 ፕሮግራማችንን ያጠናቀቅን ነው። በሚቀጥለው ሳምንት እንገናኝ ድረስ ድል ለኢትዮጵያ ህዝብ።
Sosita tanga, wow.